ይህ የአሜሪካ ድምጽ ራዲዮ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ግንቦት 9 2014 ዓመተ ምህረት ምሽት ዝግጅታችን ጀመረ። በሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የነበረው የኢትዮጵያና የምዕራባውያን ግንኙነት በመሻሻል ላይ እንደሚገኝ የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ገለጹ።
ለማንኛውም ግን መንገዱ እስከ ድረስ ይሄንን ምን ይችላል ነው ያለን ስራ ብለን የዓለም አቀፍ ድርጅቶች ትኩረት ሰጥተው ዛ ላይ ከፍተኛ ርብርብ እያደረግን ያለነው። ትናንትና ለምሳሌ ወደ 85 ትራክ እንዲገባ ተደርጓል። ጥሩ መሻሻል ነው። በቂ አይደለም ግን መጀመር አለብን። ለዜጎች ይፈራል ማለት ነው። ይሄን ነው መስራት ያለብን።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ለተወካዮች ምክር ቤት የእቅድ አፈጻጸም ሪፖርት ሲያቀርቡ ከተናገሩት የተቀነጨበውን ነበር የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ወደ ትግራይ ክልል የሚገባው እርዳታ የተሻሻለ ቢሆንም ባለው ችግር ምክንያት አሁንም በቂ አለመሆኑን የክልሉ የገጠርና የግብርና ልማት ቢሮ መግለጹን እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የሚዳስሱ ዘገባዎች በምሽቱ ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የዕለቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። ዴኢኮኖሚስት መጽሔት የኢትዮጵያ መንግስት በተሳሳተ የጋዜጠኝነት አሰራር የወነጀለውን ጋዜጠኛውን ከሀገር ማስወጣቱን አስታወቀ። ዴኢኮኖሚስት ትናንት ሰኞ ባወጣው መግለጫ ጋዜጠኛው ስራውን ሙያውን ባከበረ አድላዊ ባልሆነና ብዙ ጊዜም ያለ ፍርሃት በድፍረት የሚያከናውን ጋዜጠኛ ነው ሲል ተከላክሎ በኢትዮጵያ መንግስት መባረሩን አረጋግጧል። የኢትዮጵያ መንግስት አዲስ አበባ ተመድቦ ይሰራ የነበረውን ጋዜጠኛችንን ታም ጋርድነርን ባለፈው አርብ እንደ አውሮፓውያን አቆጣጠር ግንቦት 13 ቀን የፕሬስ ፈቃዱን ነጥቆ በ48 ሰዓት ውስጥ ከሀገሪቱ እንዲወጣ አዞታል ብሏል። የኢትዮጵያ የብሮድካስት ባለስልጣን ለኢኮኖሚስቱ ጋዜጠኛ ታም ጋርድነር በጻፈው ደብዳቤ የስራ ፈቃዱ መነጠቁንና ኢኮኖሚስት በመትኩ ሌላ ጋዜጠኛ መላክ እንደሚችል አሳውቋል። የኢትዮጵያ መንግስት ባለፈው የአውሮፓ 2021 ዓመተ ምህረት ግንቦት ወር ውስጥም የኒውዮርክ ታይምስ ጋዜጣ ዘጋቢ የነበረውን ሳይመን ማርክስን ማስወጣቱን የኤኤፍፒ ዘገባ ጨምሮ አስታውሷል። ጋዜጠኛው ታም ጋርድነር ጦርነት ሲካሄድበት ወደ ቆየው የትግራይ ክልል ተጉዞ እንደነበረ የገለጸው ዴኢኮኖሚስት ትግራይን ጨምሮ በአጠቃላይ ከኢትዮጵያ ያጠናቀራቸው ዘገባዎቹ የሙያ መስፈርቱን ያሟሉ፣ ካድሎ ነጻ የሆኑና አዘውትሮም በድፍረት ያጠናቀራቸው ዘገባዎች ናቸው ብሏል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የኢኮኖሚስት ጋዜጠኛው የስራ ፈቃዱን ተነጥቆ መባረሩ እንዳሳዘነው ገልጿል። ጋዜጠኞች ሙያዊ ስነ ምግባርን በጠበቀ መንገድ ለህዝቡ መስራት መቻል አለባቸው ብሏል ኤምባሲው። ኢትዮጵያ ውስጥ ጋዜጠኞች ስራቸውን በቀል ወይም ከህግ ውጪ መታሰር ይደርስብናል፣ ነጻነታችንን አለያም ህይወታችንን እናጣለን ብለው ሳይፈሩ የመስራት መብታቸው እንዲከበር ሙሉ በሙሉ እንደግፋለን ሲል የዩናይትድ ስቴትስ ኤምባሲ አስታውቋል። በሌላ ዜና የሐረሪ ክልል ማስ ሚዲያ ኤጀንሲ ጋዜጠኛና የመዝናኛ ፕሮግራም አዘጋጅ ሙሄዲን አብዱላሂ ከ8 ቀናት በፊት ከስራው ቦታው ተወስዶ መታሰሩ ተገለጸ። የአፋን ኦሮሞ ክፍል በወሊድ ፈቃድ ላይ የምትገኘውን ባለቤቱን ጋዜጠኛ ሄለን ጀማልን አነጋግሯታል። የሐረሪ ክልል ምክትል ኮሚሽነር ኡመር ኡሜ ለቪኦኤ በሰጡት ቃል ሙሄዲን ሁከት ሊያስነሳ የሚችል መልእክት በማህበራዊ መገናኛ በማጋራቱ ጉዳዩ እየተመረመረ ነው ብለው ዛሬ ፍርድ ቤት የዋስ መብት እንደሰጠውም ገልጸዋል። ዩናይትድ ስቴትስ ሶማሊያ ውስጥ አነስተኛ ቁጥር ያለው ሰራዊት እንድትመድብ ፕሬዝዳንት ጆ ባይደን ፈቃድ ሰጥተዋል። ፕሬዝዳንት ባይደን ከአልቃይዳ ጋር ቁርኝት ባለው ታጣቂ ቡድን በአልሸባብ ላይ እርምጃዎች የሚወስድ ከ500 የማይበልጥ ቁጥር ያለው ሰራዊት እንዲመደብ መፍቀዳቸውን አንድ የዋይት ሃውስ ባለስልጣን ትናንት ሰኞ ነው ያስታወቁት። ይህ የፕሬዝዳንት ባይደን እርምጃ በቀደሙት ፕሬዝዳንት ዶናልድ ትራምፕ አስተዳደር ከሶማሊያ የአሜሪካ ወታደሮች እንዲወጡ የተደረገውን ውሳኔ የሚቀለብስ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የማሊ ወታደራዊ መንግስት የመፈንቅለ መንግስት ሙከራ ተደርጎ አከሸፍኩ ሲል ተናገረ። በስም ባልጠራው የምዕራብ ሀገር የሚደገፉ የጦር ሰራዊት መኮንኖች ባለፈው ሳምንት ያደረጉትን የመፈንቅለ መንግስት ሙከራ አክሽፈናል ነው ያለው። በመንግስቱ ቴሌቪዥን የተነበበው መግለጫ ለውጥ ጠል የሆኑ ጥቂት የማሊ መኮንኖችና ባለሌላ ማዕረግ ወታደሮች ያሉበት ቡድን ባለፈው እንደ አውሮፓውያን አቆጣጠር ግንቦት 11 መንግስት ሊገለብጡ ሞክረው ነበር ብሏል። ሙከራውን ያደረጉት በአንድ የምዕራብ ሀገር ድጋፍ ነው ያለው መግለጫው በዝርዝር ያብራራው ነገር የለም። የሊቢያ ተቀናቃኝ ቡድኖች ትሪፖሊ ውስጥ ከባድ ውጊያ ማካሄዳቸው ተሰማ። ዛሬ ማክሰኞ ዋና ከተማዋ ላይ ውጊያ የተቀሰቀሰው በፓርላማው የተሾሙት ጠቅላይ ሚኒስትር ፋቲ ባሻጋ ለመልቀቅ ፈቃደኛ አልሆን ካለው ተቀናቃኝ ቡድን ላይ ያስተዳደሩን ስልጣን ለመረከብ ሙከራ ማድረጋቸውን ተከትሎ ነው ተብሏል። ቀውሱ ለሁለት ዓመታት ያህል አንጻራዊ ሰላም ያገኘችውን ሀገር ወደ ተራዘመ ውጊያ ሊመልሳት ይችላል የሚል ስጋት አስነስቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን በታጣቂ ጥይት ለተገደሉት ሰለባዎች አክብሮታቸውን ለመግለጽ ዛሬ ወደ ኒውዮርኳ በፍሎ ከተማ ተጉዘዋል። ፕሬዝዳንቱ አሜሪካውያን ለጥላቻ መሸሸጊያ ቦታ እንዳይሰጡ የዩናይትድ ስቴትስ ምክር ቤትም የመሳሪያ ቁጥጥር ሕግ እንዲደነግግ በማለት ጥሪ እንደሚያቀርቡ ተዘግቧል። ፕሬዝዳንቱና ቀዳማዊት እመቤቲቱ ባለፈው ቅዳሜ በጅምላ ጥቃት በጥይት ለተገደሉት ሰለባዎች ወደ ተዘጋጀው የመታሰቢያ ስፍራ በመሄድ አክብሮታቸውን ይገልጻሉ። ባለፈው ቅዳሜ በፈሎ ከተማ ውስጥ በብዛት ጥቁሮች በሚኖሩበት ሰፈር በሚገኝ የምግብና የሸቀጣ ሸቀጥ መደብር በጅምላ ተኩስ የከፈተው ፔተን ጂንድሮን የተባለው የ18 ዓመት ዕድሜ ያለው ነጭ 10 ሰዎች ገድሎ ሌሎች 3 ሰዎችን ማቅሰሉን ባለስልጣናት ገልጸዋል። ተኩሶ ከመታቸው ሰዎች መካከል 11 ጥቁሮች ናቸው። የፌደራል ምርመራ ቢሮ ጥቃቱን በጥላቻ ወንጀልነት እየመረመረ መሆኑ ተገልጿል። ለሶስት ወራት በሩሲያ የቦምብ ድብደባና ከበባ ስር የቆየችው የዩክሬን ስትራቴጂያዊ ከተማ ማሪዮፖል ከጥቂት አካባቢዎች በስተቀር በሩሲያ ቁጥጥር ስር ውላለች። የዩክሬን የጦር ኃይል ማሪዮፖል ከሚገኘው የብረታ ብረት ፋብሪካ የቀሩትን ተዋጊዎች ለማስወጣት ዛሬም ተንቀሳቅሷል። ትናንት ከ260 በላይ ተዋጊዎች መውጣታቸው ተሰምቷል። ዩክሬን ወታደሮቿ ከካርኪቭ የሩሲያ ወታደሮችን አባረው ድንበሩ ላይ ደርሰዋል ያለች ሲሆን አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን የዩክሬን ኃይሎች ከድንበሩ 3 ወይም 4 ኪሎ ሜትር ርቀት ላይ ደርሰዋል ብለዋል። በሌላ ዜና ስዊድን የሰሜን አትላንቲክ ቃል ኪዳን ድርጅት አባል ለመሆን ማመልከቻ ፈርማ አስገብታለች። ትናንት የሩሲያ ፕሬዝዳንት ቭላዲሚር ፑቲን ኔቶ ፊንላንድና ስዊድን ውስጥ ወታደራዊ ኃይሉን የሚያጠናክር ከሆነ አጸፋ እመልሳለሁ ሲሉ አስጠንቅቀዋል። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስና የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሞት ለተለዩት የተባበሩት የአረብ ኤሚሬቶች ፕሬዝዳንት ቤተሰብ ሀዘናቸውን ገልጸዋል። ምክትል ፕሬዝዳንት ሃሪስና የውጭ ጉዳይ ሚኒስትር ብሊንከን በመካከለኛው ምስራቅ ብቻ ሳይሆን ከክልሉም ውጪ ተጽዕኖ ፈጣሪ ከሆኑት ከሟቹ ፕሬዝዳንት ወንድም ከአዲሱ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልነህያን ጋርም ተገናኝተው ተነጋግረዋል። በማስከተል የውጭ ጉዳይ ሚኒስትር ብሊንከን ከኤሚሬትሱ አቻቸው ሼህ አብዱላሂ ቢን ዛይድ አልነህያን ጋር እራት ላይ መገናኘታቸው ተዘግቧል። አድማጮች ለዜና የተመደበው ክፍለ ጊዜ በዚህ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታየን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ግንቦት 9 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዛሬ በተካሄደው ጂሮ ደ ኢታሊያ የብስክሌት 10ኛ ዙር ውድድር ኤርትራዊው ቢኒያም ግርማይ አንደኛ ወጥቷል። የ22 ዓመቱ ወጣት ቢኒያም ይህን ውድድር በማሸነፍ የመጀመሪያው ጥቁር አፍሪካዊ በመሆንም ታሪክ ሰርቷል። ቢኒያምን እንኳን ደስ ያለህ እያልን ወደ ቀዳሚው ያብይር ዘገባችን እናልፋለን። በሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የነበረው የኢትዮጵያና የምዕራባውያን ግንኙነት በመሻሻል ላይ እንደሚገኝ ምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የመስሪያ ቤታቸውን የዘጠኝ ወራት የእቅድ አፈጻጸም ሪፖርት ለተወካዮች ምክር ቤት ሲያቀርቡ እንዳሉት መንግስት የሰብአዊ ድጋፍ አቅርቦት ወደ ትግራይ ክልል እንዲገባ ምቹ ሁኔታ በመፍጠሩ ችግሮችን በሰላም ለመፍታት የሚያስችል እርምጃ በመውሰዱና መሰል ተግባራት ምክንያት ከመራባውያን ጋር መተማመን እየተፈጠረ ይገኛል ብለዋል። ከሰባዊ ድጋፍ አቅርቦት ጋር በተያያዘ መሻሻሎች ቢኖሩም አሁንም ግን ችግሮች እንደሚስተዋሉ የተለያዩ አካላት በመግለጽ ላይ ናቸው። የኢትዮጵያ መንግስት ከሱዳን ጋር ያለውን ችግር በዲፕሎማሲ መንገድ ለመፍታት በጥረት በማድረግ ላይ መሆኑንም በሪፖርታቸው የገለጹት አቶ ደመቀ በወረራ የተያዘውን መሬት ግን በየትኛው መመዘኛ ይመለሳል ብለዋል። አቶ ደመቀ ከምክር ቤቱ አባላት ለተነሱ ጥያቄዎችም ምላሽ ሰጥተዋል። ኬኔዲ አባተን የተከታተለው።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን የ2014 ዓመተ ምህረት በጀት የውጭ ጉዳይ ሚኒስቴርን የ9 ወራት የእቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ያለፈው አንድ ዓመት ውስጣዊና ውጫዊ ፈተናዎች የበዙበት እንዲሁም የዲፕሎማሲ ስራውን በእጅጉ የተፈተነበት ነበር ብለዋል። በተለይ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ በኢትዮጵያ ላይ ጫና መፍጠር የሚፈልጉ ያሏቸው የምዕራብ ሀገራትና የተለያዩ ድርጅቶች ከሰብአዊ መብት ጥሰት ጋር የሚገናኙ ክሶችን በማንሳት ፖለቲካዊ ጫና ሲፈጥሩ መቆየታቸውንም ነው አቶ ደመቀ ያብራሩት። አንዳንድ የምዕራብ ሀገራት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለ14 ጊዜያት እንዲሰበሰብ ማድረጋቸውንም የገለጹት አቶ ደመቀ በአሁን ወቅት ግን በኢትዮጵያና በምዕራባውያን መካከል የግንኙነት መሻሻሎች መኖራቸውን ያስረዳሉ።
ለምንድን ነው የመሻሻል የመጣው የሚለው አንደኛ በእኛው በራሳችን ጥረት ነው። የኢትዮጵያ መንግስት የተመምን ለመፍጠር የወሰዳቸው እርምጃዎች ወደ ጦር ወደ ትግራይ እንዳይገባ ያደረገበት ምክንያት እስረኞችን በመልቀቅ የአስቸኳይ ጊዜ አዋጁን በተከበረው ምክር ቤት እንዲነሳ በማድረግ የሰብአዊ ድጋፉ ተጠናክሮ እንዲቀጥል ራሱ የቻለ ኢንዴፊኒት ሁማኒታሪያን ትሩዝ የሚለው የኢትዮጵያ መንግስት የወሰደው አቋም የምክክር ኮሚሽኑ ወደ ስራ እንዲገባ የተመቻቸበት በተከበረው ምክር ቤት መዋቅሩ ጸድቆ ኮሚሽኑ ተሰይሞ እንዲገባ የተደረገበት የአፍሪካ ህብረት የሰየመው የፕሬዚዳንት ኦባሳንጆን ቲም በቅርበት በየደረጃው ከኛ የሚጠበቀውን ትብብርና አብሮ መስራት ያሳየናቸው ፍላጎቶችና ጥረቶች ሁሉም ተደምረው ኢትዮጵያ ውስጥ የመተማመን እርምጃው ዘላቂ ሰላም ለመፍጠር ጥሩ ነው የሚል ተያዘበት ሁኔታ አለ። በሁለተኛ ደረጃ ደግሞ እኛ እንዲህ አይነት የሰላም መንገድ እንትን ያደረግን ባለፈው ሰኔ መጨረሻ ላይ ወደ አማራና ወደ አፋር ይሄ ወራሪ ኃይል ያካሄደው የፈጸመው ጥፋት ደረጃ በደረጃ ማነሱ እየታወቀ የተወሰኑ አካላት ሚዛናዊ ሆነው ለመመልከት የማከረበት ሁኔታ አለ። የኛ የዲያስፖራው ግፊትና አጠቃላይ ፍራችንም ወነታውን ለማሳወቅ ተጽኖ የማሳረፍ ጥረቶቹ እየጨመሩ የመጡበት ሁኔታ አለ። እነዚህ ሁሉ ተዳምረው የተወሰነ መሻሻሎች አሉ።
ኢትዮጵያ ከምዕራባውያን ጋር ያላት ግንኙነት እየተሻሻለ እንዲመጣ ካደረጉ እርምጃዎች መካከል ለትግራይ ክልል ያልተገደበ የሰብአዊ አቅርቦት ተደራሽነት መፈቀዱ እንደሚገኝበት አቶ ደመቀ መኮንን ያነሱ ሲሆን የህዝብ ተወካዮች ምክር ቤት አባል የሆኑት የአብን ፓርቲ አመራር አባል አቶ ክርስቲያን ታደለም ከዚሁ ጋር በተያያዘ ለአቶ ደመቀ ጥያቄ አንስተዋል።
ከሰብአዊ እርዳታ ጋር በተገናኘ በተለያየ ጊዜ የሀገራችን መልካም ገጽታ በሚያጎድፍ ሁኔታ የተለያዩ የዲፕሎማቲክ ማህበረሰብ አባላት ሲያነሱ ይስተዋላል። ከምንም በላይ የሰባዊ እርዳታ ትግራይ ህዝብ ሆነ ባሸባሪው የህዋት ቡድን ምክንያት የተፈናቀሉ የአፋር ወገኖቻችን፣ የአማራ ወገኖቻችን የራሳቸው ወገኖች ናቸው። እኛ ለትግራይ ህዝብ ለመድረስ የመራውያን ቡራኬም አስገዳጅነትም ጫናም ያስፈልገናል የሚል እምነት የለኝ። የትግራይ ህዝብ የኢትዮጵያ አካል ነው፣ ህዝባችን ነው። መሰረታዊ በሆነ መንገድ ለትግራይ ህዝብም ሆነ የአሸባሪው የህዋት ቡድን ላፈናቀላቸው የአማራና የአፋር ወገኖቻችን ያልተገደበ ሰብአዊ እርዳታ እንዲደርስ ዋነኛ ማነቆ የሆነው ምንድነው? የሱ መነሻ ምንድነው? በተለምዶ የፖለቲካ ጫና ማሳደር ነው ምክንያት ከሚለው በዘለለ መንገድ መነሻው ምንድነው የሚለውን ግልጽ የሆነ ማብራሪያ ክቡር ሚኒስትሩ እንዲሰጡ እንፈልጋለን።
አቶ ደመቀ በመላሻቸው መንግስት የሰብአዊ ድጋፍ አቅርቦቱ ያለመስተጓጎል እንዲደርስ ምቹ ሁኔታ መፍጠሩን ገልጸው ለሚስተዋለው የአቅርቦት ማነስ ተጠያቂ ያደረጉት ህወሓትን ነው።
ምን ጎሎ ነው የሚያል ያልተገደበ ሰብአዊ ድጋፍ ለማድረግ እንቅፋት የሆነው የሚለው የገባው ተሽከርካሪ እንዳይወጣ እዛ ለማድረስ መንገዱ እየተዘጋ ለሴኩሪቲ ጥያቄ እየተነሳበት ከአቅም በላይ የሆነ ሁኔታዎች ያስተጓጉሉት ሁኔታዋል። አሁን ዘጠኝ ደረጃ ላይ ነበር የፈተሻ ሂደትን ወደ ሁለት ነው ዝቅ ለማድረግ የተሞከረው። ኮሪደሩ በእኛ እጅ አይደለም ወይ ጦርነት ውስጥ መግባት አለበት፣ እኛ ደግሞ ወታደሩን ወደዛ እናስገባም፣ እስኪ እድል ካለ እንይ ብለን ቆመና እርዳታውን ለማስገባት ተዘግቷል። አዳዲስ ወረራዎች ተካሂደዋል። አፋሮች በእጅጉ ተፈናቅለዋል። እያንዳንዷ በር ተዘግታለች። አፋር ከወረዳ ማዕከላትና ከተወሰኑ ወረዳዎች ወጡ እንጂ አሁንም ቢሆን በዚህ ወራሪ ኃይል ቁጥጥር ስር ያሉ ቀበሌዎች አሉ። ለማንኛውም ግን መንገዱ እስከ ድረስ ይሄንን ምን ይችላል ያለ ስራ ብለን የዓለም አቀፍ ድርጅቶች ትኩረት ሰጥተው እዛ ላይ ከፍተኛ ርብርብ እያደረግን ያለነው። ትናንትና ለምሳሌ ወደ 85 ትራክ እንዲገባ ተደርጓል። ጥሩ መሻሻል ነው። በቂ አይደለም ግን መጨመር አለበት። ለዜጎች ሲባል ማለት ነው። ይሄን ነው መስራት ያለብን።
ለሰብአዊ ድጋፍ አቅርቦቱ ምቹ ሁኔታ ለመፍጠር በሚል ህወሓት ከአፋር ክልል ታጣቂዎቹን ሙሉ በሙሉ ማስወጣቱን የሚገልጹት የክልሉ አመራሮች በበኩላቸው ለችግሩ ተጠያቂ የሚያደርጉት የፌዴራሉን መንግስት ነው። ሆኖም በአሁን ወቅት ወደ ክልሉ እየገባ ያለው እርዳታ ተስፋ ሰጪ መሆኑን የተናገሩት የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ነገር ግን እጅግ አነስተኛ መሆኑን ሰሞኑን ከቪኦኤ ጋር ባደረጉት ቆይታ አብራርተዋል። እንደ ዓለም ምግብ ፕሮግራምና USAID ያሉ ዓለም አቀፍ ለጋሽ ድርጅቶችም በመንግስት በኩል ምቹ ሁኔታ ከመፍጠር አንጻር መሻሻሎች መኖራቸውንና ወደ ትግራይ ክልል የሚገባው የድጋፍ አቅርቦት መጨመሩን ገልጸው ነገር ግን ሁኔታዎች ይበልጥ መሻሻል እንዳለባቸው ማመልከታቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ከቀናት በፊት ባወጣው መግለጫ ቀጣይ ግጭትን ለማስወገድ በፌደራሉ መንግስት በኩል መከናወን አለባቸው ካላቸው ነጥቦች መካከል ያልተገደበ ተደራሽነትን ለማረጋገጥ የተጀመሩ ተግባራትን እንዲያጠናክሩ ክር የሚል ይገኝበታል። ከዚህ አንጻር መንግስት የሚጠበቅበትን በመወጣት ላይ መሆኑን ያነሱት አቶ ደመቀ ታዲያ ህወሓትን ለሌላ ጦርነት በመዘጋጀት ላይ መሆኑን በመጠቆም ከዚህ ድርጊቱ እንዲታቀብ በሚል መንግስት ለዓለም አቀፉ ማህበረሰብ መልእክት ማስተላለፉንም አንስተዋል። የተመድ የሰብአዊ መብቶች ምክር ቤት በትግራይ ክልል በነበረው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር ኮሚሽን አቋቁሞ እንቅስቃሴ መጀመሩን ኢትዮጵያ አሁንም እንደማትቀበልና በዚህ ጉዳይ ላይ ለመወያየት ለድርጅቱ ጥያቄ ማቅረቧንም አቶ ደመቀ በሪፖርታቸው ገልጸዋል። ከዚህ ቀደም በተመሳሳይ ጉዳይ ላይ መሰል ዓለም አቀፍ ምርመራ መካሄዱ ኢትዮጵያ የምክር ቤቱን እርምጃ ላለመቀበሏ አንዱ ምክንያት ነው። ድጋሚ ምርመራ ቢደረግ ምን ችግር ይኖረዋል በሚል ለቀረበላቸው ጥያቄም አቶ ደመቀ ምላሽ ሰጥተዋል።
አንድ ተመርምሮ የመጣን ድምዳሜ መሰረት አድርጎ ወደ ተጠያቂነት ማምራት ነው እንጂ ያንን ወደ ጎን እየገፉ ሌላ አማራጭና ሌላ ሁኔታ በርቀት እየሰሩ ማደናገር አይቻልም። መሬት ላይ ከተበዳዮቹ ጋር በስራው ቦታ ላይ ነው የመስራት ያለብን ብለን እየሰራን ነው። በተቻለ መጠን እዚህ አካባቢ ያላግባብ ስም የመስጠት አንድ ሁኔታ ሲመጣ ለዛ ተገዳዳሪና ማደናገሪያ የሚሆን ሌላ የምርመራ ውጤት ለዓለም አቀፍ ማህበረሰብ የማውጣትና ከፍተኛ መነጣጠቅ ስላለ መሬት ላይ የተጎዱ ወገኖችን የሚታደግ ስራ የተጀመራለን። ስራው እንዲቀጥልና ወደ መጨረሻው እልባት እንዲደርስ ማድረግ ያስፈልጋል። ጎን ለጎን ያሉ ዘመቻዎች ፖለቲካሊ ሞቲቬትድ ሆነና ብዙ ፍላጎት ያላቸው እንደሆኑ ልንረዳ እንችላለን። በውጭ ጉዳይ በዙሪያ በጣም ብዙ ስራዎች ናቸው የሚሰሩት። የዓለም አቀፍ ማህበረሰብ እንዲያውቋቸው የምንሰራቸው ስራዎች አሉ። ተጨማሪ መድረኮች ጠይቀናል። በዛ ጉዳይ ላይ ተጋራ ስራ ሰራለች።
ኢትዮጵያ ከኤርትራ ጋር ያላት ግንኙነት ተቋማዊ ሆኖ እንዲቀጥል የሚያስችሉ ተግባራትም በመከናወን ላይ መሆናቸውን አብራርተዋል። ዲፕሎማሲያዊ ግንኙነቶችን ወጥ ለማድረግ በሚል ከውጭ ጉዳይ ሚኒስቴር ውጭ ያሉ የሚኒስቴር መስሪያ ቤቶች፣ ሚኒስትሮችም ሆኑ ሌሎች ከፍተኛ የመንግስት ኃላፊዎች ከውጭ አካላት ጋር ግንኙነት የሚያደርጉት የውጭ ጉዳይ ሚኒስቴርን በማስፈቀድና በማማከር እንዲሆን በሚኒስትሮች ምክር ቤት ውሳኔ መተላለፉንም አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ ከዚህ ጋር በተያያዘ ባለፈው ሳምንት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሳማንታ ፓወር ኢትዮጵያ ውስጥ ምግብ ለማቅረብ ችግር እንደሌለና ለተደረሽነቱ የመንግስት ኃይሎች እንቅፋት መሆናቸውን የዩናይትድ ስቴትስ ምክር ቤት ቀርበው መናገራቸው ይታወሳል።
The fact that in Ethiopia there are warehouses upon warehouses filled with food where the only thing standing in the way of feeding
Ethiopia ውስጥ የምግብ ህል የተሞሉ መጋዘኖች ሞልተዋል። ለረሃብ የተጋለጡና የተመጣጠነ ምግብ እጥረት የገጠማቸውን ህፃናት ምግብ እንዳያገኙ የሚያደርገው ብቸኛው ጉዳይ ለተደራሽነቱ እንቅፋት የሆኑት የመንግስት ኃይሎች ናቸው። በመሆኑም እኛ ያን እየደገፈን አይመስለኝም። እንደማምነው በመንግስት ላይ ጫና ያደረግን ነው። እናንተም ሳታውቁ እንዳልቀራችሁት በቅርበትም እንደምትከታተሉት ለሰብአዊነት ሲባል የተኩስ አቁም እርምጃው ከተወሰደበት ጊዜ አንስቶ 200 ያህል የጭነት ተሽከርካሪዎች በመግባታቸው የታየው መሻሻል በጣም መጠነኛ የሚሰኝ ነው። ነገር ግን ወደ ትግራይ፣ አማራና አፋር በየሳምንቱ መግባት ያለባቸው 500 ያህል የጭነት ተሽከርካሪዎች ናቸው። 1 ሚሊዮን ተረጂዎችን ነው የምናስበው። ይህንን የምግብ እርዳታ ተጓቶ እየደረሰ ያለበትን አዝጋሚ ሁኔታ የሚቀይር እንቅስቃሴ ካልጀመረ ቸነፈር መሰል አደጋ በሚቀጥለው ወር ይከሰታል ብለን ነው የምናምነው። የኢትዮጵያ ባለስልጣናትም ጫናው እየተሰማቸው ይመስለኛል። የተኩስ አቁም ተደርጓል። ባለን ግንኙነትም የተሻለ አዝማሚያ አለ ማለት ይቻላል። አጽንኦት ለመስጠት ተጨማሪ ምግብ እየደረሰ ነው። በጣም በዝግታ ነገር ግን የባከነውን ጊዜ ለማካካስ በብዛት ነው መግባት ያለበት፣ መጉረፍ ነው ያለበት።
በተከታይ ወደ ትግራይ ነው ምናልፈው። ባለፈው ሳምንት ወደ ትግራይ ክልል የገቡ የእርዳታ የጫኑ ተሽከርካሪዎች መጠን መሻሻል ያሳዩ ቢሆንም እስካሁን የገባው ግን የክልሉ ህዝብ ከሚያስፈልገው መጠን ጋር ሲነጻጸር እጅግ አነስተኛ መሆኑን የክልሉ ግብርናና ገጠር ልማት ቢሮ ገልጿል። የተኩስ ማቆም ስምምነት ከተደረገ ወዲህ ወደ ክልሉ 430 እርዳታ የጫኑ ተሽከርካሪዎች መግባታቸውን የገለጸው ቢሮ ይህ የክልሉ ህዝብ ከሚያስፈልገው 5% ብቻ መሆኑን አመልክቷል። በአሁኑ ሰዓት የርዳታ ፈላጊ ሰዎች ቁጥር መጨመሩንና በቅርብ በተደረገ የዳሰሳ ጥናት 6.5 ሚሊዮን ህዝብ እርዳታ እንደሚያስፈልገው ቢሮ ጨምሮ ገልጿል። በክልሉ የገጠርና ግብርና ቢሮ አስቸኳይ ምላሽ ዳይሬክተር አቶ ገብረ እግዚአብሔር አረጋዊን ያነጋገረው ሙልጌታ አጽባሃ ነው እንደሚከተል ያቀርባል።
በትግራይ ክልል የግብርናና ገጠር ልማት ቢሮ የቅድመ ጥንቃቄና አስቸኳይ ምላሽ ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ለአሜሪካ ድምጽ በሰጡት ማብራሪያ ትናንት ምግብና ምግብ ነክ ያልሆኑ እርዳታ የጫኑ 84 ተሽከርካሪዎች ወደ መቀለ ከተማ መግባታቸው አረጋግጠዋል። የሰብአዊ ድጋፍ ለማቀላጠፍ ተብሎ ግጭት ለማቆም ስምምነት ከተካሄደ በኋላ በሳምንት 805 በወር ደግሞ 3450 ምግብ ብቻ የጫኑ ተሽከርካሪዎች ወደ ትግራይ ለማስገባት ታቅዶ ነበር። ሆኖም የገባው 5% ብቻ ነው ብለዋል። ባለፈው ሳምንት የተወሰነ መሻሻል የታየ ቢሆንም ከህዝብ ፍላጎት አንጻር ግን የገባ ያለው በጣም ትንሽ ነው ብለዋል።
ስፔሻል ኮንቬይ ከስከ ባለፈው ሳምንታት የነበረው የረፓ ነገር አልነበረም። በተናጻጻር ግን በዚህ ሳምንት ከ50 ከ60 በላይ መኪና በ3 ቀን በ4 ቀን መጓዝ ጀምሯል። ተስፋጀስቶች ነው ጥሩ ነው የሚል እምነት አለን። እስከዛ በስከባለፈው ሳምንት የነበረው ግን ጨዋታ ነው። በዚህ በኮንቬይ ስራት እና በኮንቬይ 8 80 ሰባ መኪና ጓዝ ጀምሯል። ይሄ እንደዚህ ከቀጠለ ለውጦች አሉ ብለን እንጠብቃለን።
እስካሁን 430 የርዳታ ሽከርካሪዎች ወደ ክልሉ መግባታቸውና ከነዚህ 300ዎቹ 98000 ኩንታል ምግብ የጫኑ ተሽከርካሪዎች ናቸው። የቀሩት ደግሞ ምግብ ነክ ያልሆኑ ቁሳቁስ የጫኑ ናቸው በማለት ገልጸዋል። በአንድ ወር ውስጥ አስቸኳይ የምግብ እርዳታ ያስፈልጋል ተብሎ ካሁን በፊት በጥናት ለተለየው 6.3 ሚሊዮን ህዝብ ላንድ ዙር እርዳታ እንዲያገኝ ታቅዶ የነበረ ቢሆንም ለ600 ሺህ ሰዎች የሚበቃ ነው በ54 ቀናት ውስጥ እንዲገባ የተደረገው ብለዋል። ወደ ክልሉ የሚገቡት ሽከርካሪዎች በሁለት ሰዓታት ውስጥ ይዘውት የመጡ እርዳታ አራግፈው ለመመለስ ዝግጁ እንዲሆኑ እናደርጋለን ብለዋል አቶ ገብረ እግዚአብሔር።
ከመሃል ሀገር የመጡ መኪኖች አሉ። ሌሎች ባዶ መኪኖች ወደ እነሱ ይጣጋሉ፣ ይጭናሉ፣ እነሱ ይሄዳሉ፣ ይመለሳሉ ወደ መጡበት። ከዚህ ነበር ደሞ ጭነው ወደ ወረራዎች የሚሄዱበት መንገድ ነው ማቻችን እየሰራናል። ከመጀመሪያ እስካሁን ይሄድናልን እዚህ ነው። ወደ ስቶር የሚገባ አንድም ኬጂ ይሄልሱ በተጨነ ነው ወደ የወረዳ ወደ የምንልከው ማለት ነው። የመጡ መኪናዎች ደግሞ እንደመጡበት ወደ ኋላ የሚመለስበት መንገድ ነው የምንመቻቸው። ድሮም እንደዛ ነው የነበረው ማለት ነው። አንዳንዴ የሚነሱ ነገሮች አሉ። የሄዱ መኪና ይመለስ የሄዱ መኪና አልተመለሰም ብለ መጠየቅ ያለበት የፌደራል መንግስት አይደለም፣ ዳውሊፍ ነው። ዳውሊፍ ነው ሎጂስቲክ ቁጥራ ላይ የሚያሳሩ ዳውሊፍ ነው ይዞት የመጣ መኪኖቹ ኃላፊነት ወስዶ ያልተመለሱ ካለ መጠየቅ ያለበት እሱ ነው፣ መክሰስም ያለበት እሱ ነው። ግን አልከሰሰንም አልጠየቅንም። ለምን? የቆሩ መኪኖች ስለሌሉ ማለት ነው።
በአሁኑ ጊዜ በክልሉ ባንክ ጨምሮ መሰረታዊ አገልግሎቶች ባለመኖሩ እርዳታ ፈላጊ ህዝብ ቁጥር እንዲጨምር እያደረገው ነው ብለው በቅርብ በተደረገ ጥናት 6.5 ሚሊዮን የትግራይ ህዝብ አስቸኳይ እርዳታ ያስፈልገዋል፣ ለዚህም ዓለም አቀፍ ማህበረሰብ ሊያግዘው ይገባል በማለት አቶ ገብረ እግዚአብሔር ጥሪ አቅርበዋል።
አሁንም ማህበረሰቡ ካለበት ችግር መውጣት እንዳልቻለ ከፍተኛ የሆነ የመድኃኒት ከፍተኛ የሆነ የምግብ ከፍተኛ ሆነ የሌሎች ሰብአዊ ገዛዎች ችግር ውስጥ እንዳለ ማህበረሰቡ ካለበት ችግር የሚያወጣ ድጋፍ እና ትብብር እንዲደረግ ወደ ተግባር የሚያስገባ ነገር እንዲደረግ አጽንኦት እንዲያግዘና እንዲረዳ እንፈልጋለን። በቂ የሆነ ሪሶርስ ወይም ደግሞ ሀብት ደግሞ እንዲመደብ ካለው ችግር ካለው ክራይስ ጋር ታይቶ እንዲመደብ ጠይቃለን። ስፔሻሊ የ2022 የጠየቅነው ከ6.5 ሚሊዮን የትግራይ ህዝብ ሰብአዊ እርዳታ ይፈልጋል። ይህ ሰብአዊ እርዳታ ደግሞ እንዲደርስ በአጭር ሰዓት ውስጥ ወደ ትግራይ እንዲገባ እንጠይቃለን።
በትግራይ ህዝብ ስም ዓለም አቀፍ ለጋሽ ድርጅቶች ያደረጉት ድጋፍ ተቋማቱ የምግብ እርዳታው የት እየደረሰ ነው ብለው ሊቆጣጠሩ ይገባል በማለትም ዳይሬክተሩ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ከዚሁ ወደ ትግራይ ከሚገባው የእርዳታ ጉዳይ ጋር በተያያዘ በቅርቡ የአሜሪካ ድምጽ ያነጋገራቸው የአደጋ ስጋትና ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ከሚመለከታቸው አካላት ጋር በመተባበር ባደረጉት ጥናት በትግራይ ያሉ እርዳታ ፈላጊዎች ቁጥር 5.2 ሚሊዮን እንደሆነ፣ ወደ ትግራይ እርዳታ ለማድረስ በረድኤት ስራ ላይ የተሰማሩ 92 ዓለም አቀፍ ድርጅቶች እንዳሉ፣ እንዲሁም የኢትዮጵያ መንግስትም የረድኤት ድርጅቶቹ አስፈላጊውን ድጋፍ እንዲያደርጉ ምቹ ሁኔታዎችን መፍጠሩን ተናግረው ነበር። በዚህ ሁኔታ በቂ ድጋፍ እየተሰጠ ካልሆነ ክፍተቱ ሊሆን የሚችለው ከረድኤት ድርጅቶቹ ነው የሚል እምነት እንዳላቸውም ገልጸው ነበር። በዚህ ዙሪያ የተናገሩትን ሰምተን እንመለስ።
በየብስና በአየር ትራንስፖርት የሚደረገው ድጋፍ ውጪ በሌላ በምን እንደሚደረግ አላውቅም። ምናልባት በቂ ድጋፍ አላደረጉም ካሉ የነሱ አቅርቦት ማነስ ካልሆነ በስተቀር የኢትዮጵያ መንግስት የትም ቦታ ከልክሎ የማያውቅ አይመስለኝም። እንግዲህ በቀን በቀን እየደረሰን ያለ መረጃ አሁን በገለጽኩልህ መልኩ ነው። እስከ ግንቦት ወር ድረስ ይሄ ተላከ ከተባለ እዛ ባለ ህዝብ ስታሰላው እየተደረገ ነው፣ እየተሰጠ ነው። ትግራይ ብቻ አይደለም ክልል፣ ኦሮሚያም አለ ብያለሁ። ደቡብ ብሔር ብሔረሰቦች እና ህዝቦች ክልልም አለ፣ ሶማሌ ክልልም አለ፣ ሌሎች ክልሎችም አሉ እኮ። በንጽጽር ስንመለከተው እንኳን የድጋፍ ሁኔታው ርብርብ እየተደረገ ያለው በእነሱ በኩል እዚሁ ክልል ላይ ነው። ይሄ ክልል ላይ ደግሞ እነሱ አምጥተው ከኢትዮጵያ መንግስት ጋር ተስማምተው እያደረጉ ያሉትን ነገር አይ እየተደረገ አይደለም ካሉ ራሳቸውን እየተቃወሙ እንዳሉ ነው የምረዳው እኔ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባዎቻችንን ነበር። አሁን ደግሞ የትንታኔው መጽሔት ይቀጥላል። የቀድሞ የአማራ ክልል ልዩ ኃይል አዛዥ ጀነራል ተፈራ ማሞ እስካሁን የት እንዳሉ እንደማይታወቅ ማወቅ አለመቻላቸውን ባለቤታቸውና የግል ጠባቂያቸው ተናገሩ። ትላንት ረፋዱ ላይ ሰው ለማግኘት አዲስ አበባ ከሚገኘው ቤታቸው መውጣታቸውን የሚናገሩት ባለቤታቸው ወይዘሮ መነን ኃይለ ማርያም ከቀኑ 10 ሰዓት በኋላ በእጅ ስልካቸው በተደጋጋሚ ቢደውሉም አይነሳም። ዛሬም ወደ ተለያዩ የፍትህ ተቋማት ቢሄዱም መልስ የሚሰጥ አካል አላገኘሁም ብለዋል። ዝርዝሩን የተከታተለችው አስቴር ምስጋናው ናት።
የቀድሞ የአማራ ክልል ልዩ ኃይል አዛዥ ጀነራል ተፈራ ማሞ ትላንት ረፋዱ ላይ ሰው ላግኝ ብለው አዲስ አበባ ከሚገኘው መኖሪያ ቤታቸው ወጥተው አለመመለሳቸውን ባለቤታቸው ወይዘሮ መነን ኃይለ ማርያም ዛሬ ለአሜሪካ ድምጽ ገለጹ። እስካሁንም የት እንዳሉ ማወቅ አለመቻላቸውንም ተናግረዋል።
ትላንትና የወጣው 5 ሰዓት ከሩብ ላይ በኢትዮጵያ አቆጣጠር ፍጥዋቹ አቶ ዮሐንስ ባያሎ ጋር እንደሚገናኙ ቀጠሮ እንዳለው ነግሮኝ ነው ከቤት የወጣው። ሲወጣ ብቻውን ነው የወጣው። ራሱን እያሽከረከረ ይሄዳል ማለት ነው። በግል መኪናው ይሄዳል። ስልኩ አልሰራም። ያልተለመደ ነገር ሳይ ስብሰባ ላይም ቢሆን ቴክስት ያደርግልናል። ስብሰባ ላይም በኋላ ደውላለሁ ብሎ ለምን እንደምናስብ ስለሚያውቅ ማለት ነው። ትናንት ግን ያ ነገር አልሆንም ነበረ። ከዛ ሲጨንቀኝ ወደ አቶ ዮሐንስ ባያሎ ጋር ደወሉ። ተገናኝተን 10 ሰዓት ላይ ነው የተለያየ ነው። በመኪና ውስጥ ገብቶ ሄደ። እኔም ወደ መጣሁበት ሄድኩ ነው ያሉ አቶ ዮሐንስ ባያሎ ማለት ነው። ጠዋት የፌዴራል ወንጀል ምርመራ ሄድን። እዛም እኛ አይመለከተንም አሉ። የአዲስ አበባ ፖሊስም ሄድን። እኛ አይመለከተንም አሉ። እንደገና የቦሌ ክፍለ ከተማ ነው ጣቢያውም ሄድን ጠየቅን። እዛም እኛ አይመለከተንም ሲሉና መረጃና ደህንነት መረብ ኤጀንሲ እዛ አሳውቁ ነው ያሉት። እዛ ሲሄድ ደግሞ የዚህ ነገር መቀበል አቁመናል፣ ግን ለነገ 3 ሰዓት ላይ ወረቀት ጽፋችሁ አምጡና ሞክሩ ነው የተባለው።
ወይዘሮ መነን ባለቤታቸው ጀነራል ተፈራ ማሞ የስኳር ህመምተኛ መሆናቸውንና በየዕለቱም መድኃኒት እንደሚወስዱ ገልጸው የጤናቸው ጉዳይ እንዳሳሰባቸው አክለው ገልጸዋል። ከ2011 ጀምሮ የግል ጠባቂና ሹፌራቸው ሆነው እንዳገለገሉ የሚገልጹት ዋና ሳጅናቃቸው አበበ ከሁለት ሳምንት በፊት ለህክምና ከባህር ዳር ወደ አዲስ አበባ እንደመጡ ህክምናቸውንም እየተከታተሉ እንደነበር ገልጸዋል።
ከዛሬ እኔ ካለበት ቦታ ድረስ ሲጀም የነበር ይስማረገው ነገር ግን ትናንትና ግን አስቸኳይ ሆኖ በራሱ ወጣ። ጠዋት ላይ ወጣ፣ ደውሎልኝ በቀኝ ወጣ ሆኖ ደውላለሁ አለ። ይሻልበት ሲነሳ ለእኔ ደወለልኝና የት ነህ ሲለኝ 4 ኪሎ አካባቢ ነው የትለው። በቃ እዛው ጠብቀኝ ስደውልልህ ታነሳልኝና እንገናኛለን አለ። ይሻልኩት እንዳት እንገናኝ ስለው 8 ሰዓት አካባቢ እንገናኛለን ቀጠሮ የሚደረስኩ አለኝ። ጠበኩት ባለኝ ሰዓት አልደውልልኝ ሲል ድጋሚ ከ9 ሰዓት ጀምሮ ደወልኩ ስልኩ አይነሳም። 10 ሰዓት አካባቢም አሁንም ስደውል አይነሳም። እዛ ማግኖሊያ ሆቴል ያሉት ሰዎች ሆቴል ውስጥ ስም ሰውን ጠይቄ ነበር። ጥበቃዎቹንም ጀምር ምንድነው የሚሉኝ ያው የሆኑ ሰዎች እዚያ ያደረሱት። ከዛም በኋላ በራሱ ድራይቭ እያደረገ ወጥቷል። ስንት ሰዓት ወጣ ስላቸው 10 ሰዓት ነው የሚሉኝ። እስከ ዛሬ 4:30 ድረስ ይሰራ ነበረ። ይሰራል፣ አይነሳም። ነገር ግን ከ4:30 በኋላ ግን ስልኩ ተዘግቷል። ሁለቱም ዘግማና ማለት ነው።
ዛሬ ወደ ተለያዩ የፍትህ ተቋማት ተዘዋውረው ቢጠይቁም መልስ የሚሰጣቸው አካል እንዳላገኙም አክለው ገልጸዋል።
ቦሌ ክፍለ ከተማ ዋና መምሪያ ጋር ሄጄ ነበር። የወረዳ ፖሊስ ጣቢያ ሄጄ ነበር። ፌዴራል ፖሊስ ዋና እንትን ሄጄ ነበረ። ምርመራ ክፍልም ሄጄ ነበረ። የወንጀል ምርመራ ክፍልም ሄጄ ነበረ። ምንም አይነት መረጃ እስካሁን ማግኘት አልቻሉም።
ጀኔራል ተፈራ ማሞ ከ2010 የመንግስት ለውጥ በፊት በነበረው የኢህአዴግ አስተዳደር ወቅትም በመፈንቅለ መንግስት ወንጀል ተጠርጥረው ለ9 ዓመታት የታሰሩ ሲሆን ከእስር የተለቀቁትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ነው። ኋላም የአማራ ክልል ልዩ ኃይል አዛዥ በመሆን ክልሉን ለጥቂት ወራት አገልግለዋል። ሰኔ 15 2011 ዓ.ም ከአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ለ6 ወራት ያህል መታሰራቸውም ይታወሳል። በጉዳዩ ዙሪያ ወደ አዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የእጅ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በ በተከታዩ ዘገባችን ደግሞ ወደ ደቡብ ክልል ነው የምናልፈው። በደቡብ ክልል ደራሼ ልዩ ወረዳና አካባቢው የተፈጠረው የጸጥታ ችግር በመባባሱ መንገድ መዘጋቱና የትራንስፖርት አገልግሎት መስተጓጎሉን የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎችና መንገደኞች ተናገሩ። የመንግስት የጸጥታ ኃይሎች በግጭት ውስጥ የተሳተፉትንና ያልተሳተፉትን ባለየ መልኩ ሰዎችን በጅምላ ማፈስ በመጀመሩ ነዋሪው ሸሽቶ ወደ ጫካ እየገባ መሆኑን ነዋሪዎቹ ጨምረው ገልጸዋል። በመንግስት ላይ የሚቀርበውን ይህን ወቀሳ በተመለከተ በክልሉ መንግስትም ሆነ ከግዚያዊ ወታደራዊ እዝ በኩል የተሰጠ አስተያየትም ሆነ የወጣ መግለጫ የለም። ዘገባውን ያሰናዳው ዮናታን ዘብዲዮስ እንደሚከተል ያቀርባል።
ከአስተዳደራዊ ወሰንና ከአደረጃጀት ጥያቄ ጋር በተያያዘ ካለፈው ሚያዝያ ወር አጋማሽ ጀምሮ በደቡብ ክልል ድራሽ ልዩ ወረዳ የተከሰተው የጸጥታ ችግር አሁንም መቀጠሉን ስማቸው እንዳይጠቀስ ጠየቁን አስተያየት ሰጪ ለአሜሪካ ድምጽ ተናግሯል።
በአሁኑ ሰዓት በድራሼ ወረዳ ያለው የጸጥታ ሁኔታ በጣም በመንግስት በኩል እየተወሰደ ያለው እርምጃ ትንሽ ከበድ ብሎ ነው ያለው። ህዝቡ እንግዲህ ሙሉ በሙሉ ጫካ ነው ያለው ማለት ይቻላል። መከላከያ መጀመሪያ እንደመጣ ከኛ ጋር የነበረው የማረጋጋት ስራ ደህና ጀምሮ ነበር። አሁን የደቡብ ክልል አመራሮች ከመጡ ጊዜ ጀምሮ ህዝቡን አለ ቦታ አርሶ አደር ሽማግሌዎች ከመንገድ እየተያዙ እየታሰሩ ነው ያሉት።
በአገር መከላከያ ሰራዊት የሚመራ የክልሉ ኃይልና የፌዴራል ፖሊስን ያካተተ ጥምር ወታደራዊ እዝ አካባቢውን ከተቆጣጠረ በኋላ አንጻራዊ ሰላም ሰፍኖ የነበረ ቢሆንም ጥፋት ፈጽሟል የተባሉትን ለመያዝ ይደረጋል በሚሉት እንቅስቃሴ ወረዳው መረጋጋት እንዳልቻለ ተናግሯል።
አካባቢ ሰላም የለም፣ ጭንቅ ውስጥ ነው ያለ ነው ተደሳሾች። የዚህ የግጭቱን ጉዳይ እስከ ፌደራል አስተዳደር ቀርበን ሰሚ መንግስት አጣን። ቤቱ ንብረት እየተዘረፈ ቤት እየተቃጠለ በእርሻ ውስጥ ያለውን አትክልቶች ሁሉ ጠቅላላ የተጨፈጨፈ ማንጎሙ በእርሻ ውስጥ ያለው ጠቅላላ ጨፍጭፎ ጨረሱት የምትባል መንግስት አጠነው።
ስማቸው እንዲገለጽ ያልፈለጉ ሌላ ነዋሪ እንታሰራለን በሚል ስጋት ጫካ ውስጥ እንደሚገኙ ተናግሯል።
ይህንን ስንጠይቅ በዚህ ሁኔታ ውስጥ እያለን ግን መንግስት ይህንን ከሚጠይቅን ምንም አይነት ጥያቄ ይኖራቸው ምንም አይነት ችግር ይፈጠር ግብር እንደዚህ ያደረጋቸው። ስለዚህ አሁን ወንጀለኛው ብቻ አውጡ እያለ ነው። በጣም በሚገርም ሁኔታ እኛ ስቃይ እያየን ያለ ነው።
የከባድ ጭነት ተሽከርካሪ ሾፈር አቶ ጸጋዬ መለሰ በመንገድ መዘጋት ምክንያት ለሳምንታት ከደጅ ማድራቸውን ተናግሯል።
አሊ መዞሪያ ጋር በቃ እንደ ችቦ መሳሪያ ይዘዋል። ህፃኑም ድርዮውም ምኑ መሳሪያ ይዘዋል። ብራንካሉ ኪሴ ያለውን ብር ሰጥቷቸው ከዛ ጀምሮ እስከ ታች ወይቆ ወንዙ ጋር እስክንደርስ ድረስ አስራ ምናምን ቦታ እንደ ኬላ መንገድ ተዘግቷል። በድንጋይ በቅጠል
በመንገዱ ላይ አየሁት ያሉትን ሲያስረዱም
ስንሄድ መንገድ ድግለው ታች ጊዶሌ ልንገባ ስንል ጦርነት ነው ተባል። አሳ ቤት የሚባል አለ፣ እዛ ቆምን። ከዛ በነጋታው ልዩ ኃይሉም መከላከያውም ምን ማነው ፌደራሉም ነበር። ወደ 8 መኪና ተቃጥሏል፣ ፒካፖች እና ብዙ ልዩ ኃይል ሞቷል። እኛ ተመልሰን 40 ምንጭ በጣል 3 መኪኖች ነበር። አንዱ ማታ ገብቶ ነበር፣ እሱን ሰባበሩት። ራዲያተሩ ምኑን ጎማውን በጥይት መጥተው ልጁም በእግሩ ነፍሱን አትርፎ ተመለሰ። አሁን በስንት ጦርነት እሱ ተከፈተ። ታጅበን ሄድን፣ በ12 ቀቆብን 40 ምንጭ።
መሳሪያ ታጥቀዋል ባሏቸው ሰዎች መዘረፋቸውና አጠገባቸው የነበረ ሌላ ሹፌር በተኮሰባቸው ጥይት መቁሰሉን ጠቅሰዋል።
ጎማም መኪናም በጥይት መጥተዋል። ሰውም አቁስለዋል። ለአንድ ሹፌር በጥይት ጉልበቱ መጥተውታል። እንደዚያ ሆነን ሄደን ሆሞ ቆይተን ጭነን መጣን። ወይቶ ቆመን 5 ቀን ነው 6 ቀን ቆመን፣ እንደገና መከላከያ መጥቶ አጅቦ 40 ምንጭ ድረስ ሄደ።
ትምህርት ቤቶች ዝግ መሆናቸውን፣ ሰዎች በነጻነት እንደማይንቀሳቀሱና ሌሎችም ማህበራዊ እንቅስቃሴ መስተጓጎሉን የተናገሩት ደግሞ የሁለት ልጆች አባት የሆኑት የ34 ዓመት ጎልማሳ ናቸው።
በየትኛው በኩል ድንቀዘቀዘ እንቅስቃሴ የለም። አሁን ሰው እኮ ከሰፈር ተባሮ ጫካ ውስጥ እየኖረ ነው። ያው እየተቀጠቀጠ እንዴት መንገድ ላይ ሲያልፍ በጤት ይመጣል? ሰላም የለም።
በደቡብ ክልል ደራሼ ልዩ ወረዳ ከአስተዳደራዊ ወሰንና ከአደረጃጀት ጥያቄ ጋር በተያያዘ በተፈጠረው ግጭት በአካባቢው የታጠቁ ሰዎች እርስ በርስም ከመንግስት የጸጥታ ኃይሎችም ጋር በከባድ መሳሪያ ተኩስ ልውውጥ ሲያደርጉ መቆየታቸውን፣ በዚህም ምክንያት ሰዎች መገደላቸውን፣ መቁሰላቸውና ንብረት መውደሙን ነዋሪዎችና የአካባቢው ባለስልጣናት በእማኝነት ጠቅሰው በተደጋጋሚ መዘገባችን ይታወሳል። የአካባቢው የጸጥታ ሁኔታ ለከፋ ሁኔታ ደረሰው በወረዳው ታጥቀው ይንቀሳቀሳሉ የሚባሉ ቡድኖች ወረዳውን አቋርጠው ከጅንካ ወደ 40 ምንጭ ሲጓዙ ነበር የተባሉ የውጭ አገር ዜጎችን ማገታቸውን፣ ቁጥራቸው እየበዛ የተባሉ የፌደራልና የደቡብ ክልል ልዩ ኃይል አባላትን እንዲሁም የወረዳው አስተዳደርን ጨምሮ ሌሎች ባለስልጣናት ከገደሏቸው በኋላ ነው ሲሉ የአካባቢው ነዋሪዎችና የክልሉ መንግስት መናገራቸውን መዘገባችን ይታወሳል። በመንግስት ላይ የሚቀርበውን ወቀሳ በተመለከተ ከክልሉ መንግስትም ሆነ ከግዛዊ ወታደራዊ እዝ በኩል የተሰጠ አስተያየትም የወጣ መግለጫም የለም። ከሚያዝያ 17 2014 ዓመተ ምህረት አንስቶ በደራሼ ልዩ ወረዳ የጸጥታ ችግር ተባባሰው። ደራሼ ልዩ ወረዳ የሚባል መዋቅር አንቀበልም፣ የጋርዱላ ዞን እናቋቁማለን በሚል ከክልሉ መንግስት ጋር መስማማት ባለመቻላቸው መሆኑን እንዲሁ የተለያዩ አካላትን ጠይቀን መዘገባችን አይዘነጋም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ አዋሳም።
በተከታዩ ዘገባችን ደግሞ የዓለም ባንክ በኢትዮጵያ በጦርነት የተጎዱ አካባቢዎችን መልሶ ለማቋቋምና ተጎጂ ሰዎችንም ለመደገፍ የሚውል የ300 ሚሊዮን ዶላር የድጋፍ ስምምነት ከገንዘብ ሚኒስቴር ጋር ተፈራርሟል። ገንዘቡ በጦርነት የተጎዱ ሰዎችን አጣዳፊ ፍላጎቶች ከማሟላት እስከ መሰረተ ልማት መልሶ ግንባታ ድረስ ለተቀረጹ ፕሮግራሞች እንደሚውል ተገልጿል። እስክንድር ፍሬው ተጨማሪ አለው።
ሰሞኑን በዓለም ባንክና በኢትዮጵያ መንግስት መካከለ የተፈረመው የድጋፍ ስምምነት በተለይ ከሰሜን ኢትዮጵያው ጦርነት በኋላ ከተፈረሙት ከፍተኛው የሚባል ነው። ስምምነቱ የተፈረመበት የ300 ሚሊዮን ዶላር ማለትም የ15.6 ቢሊዮን ብር ድጋፍ እንዲውል የታቀደው በፕሮጀክት ለታቀፉ ከፍ ያሉ የመልሶ ማቋቋም ስራዎች ነው። ፕሮጀክቱ ደግሞ በጦርነት የተጎዱ ሰዎችን አጣዳፊ ፍላጎት ከማሟላት እስከ መሰረተ ልማት ግንባታ ይሄዳል። የዓለም ባንክ ያወጣው መግለጫ እንደሚያሳየው ገንዘቡ የማህበረሰቦችን ግጭትን የመቋቋም አቅም ቀጣይነት ባለው ሁኔታ እንዲጨምር ለማድረግም ያስችላል። በተለይ ፕሮጀክቱ የመሰረታዊ አቅርቦቶችን ተደራሽ ለማድረግ እንደሚያግዝ የዓለም ባንክ አስታውቋል። በግጭት የተጎዱ ማህበረሰቦችን ፍላጎት ከትምህርት፣ ከጤና፣ ከውሃና ከንጽህና አንጻር ለማሟላት ይቻል ዘንድ ተንቀሳቃሽ ቡድኖች እንደሚሰማሩ ማመልክቷል። ጾታዊ ጥቃት ለደረሰባቸው ሴቶች የተሻለ አገልግሎት ለመስጠት እንደሚያስችልም ነው የዓለም ባንክ የጠቀሰው። በዓለም ባንክ የኤርትራ፣ የኢትዮጵያ፣ የሱዳንና የደቡብ ሱዳን ተጠሪ ኦስማን ዲዮን ያብራሩትም ይህንኑ ነው። ይህ ፕሮጀክት ጾታዊ ጥቃት የደረሰባቸው ሴቶች የሚያገኙትን የጤናና የስነ ልቦና ድጋፍ ለማሻሻል ያስችላል ነው ያሉት። ፕሮጀክቱ የሚተገበረው በተመረጡ የአማራ፣ የአፋር፣ የትግራይ፣ የኦሮሚያና የቤንሻንጉል ጉሙዝ ክልሎች ወረዳዎች መሆኑን የኢትዮጵያ መንግስት አስታውቋል። የገንዘብ ሚኒስቴር ባወጣው መግለጫ እንዳለው በከፍተኛ የግጭት አካባቢዎች ፕሮጀክቱን በመንግስት ቦታ ሆኖ የሚተገብር ሶስተኛ ወገን ተቋም ይኖራል። ከፍተኛ የግጭት አካባቢዎች ማለት መንግስት የማይቆጣጠራቸው ቦታዎች ማለት እንደሆነ የአሜሪካ ድምጽ ተገንዝቧል። በትግራይ ለምሳሌ ፕሮጀክት የሚተገበረው መንግስት በመረጠው ሶስተኛ ወገን ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በተከታይ ዘገባችን ደግሞ ወደ ጎረቤት ሀገር ሶማሊያ ነው የምናልፈው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በምስራቅ አፍሪካዊቷ ሀገር ሶማሊያ የሚገኙትን የአልቃይዳና የአልሻባብ አማጺ ቡድኖችን ለመዋጋት 500 የአሜሪካ ወታደሮች እንዲሰማሩ ፈቃድ ሰጥተዋል። በፕሬዝዳንት ትራምፕ የስልጣን ዘመን ሶማሊያ ውስጥ ሰፍረው የነበሩ ሁሉም ወታደሮች ለቀው እንዲወጡ ተደርጎ የነበረው ውሳኔ የተቀለበሰው ሀገሪቱ አዲስ ፕሬዝዳንት በመረጠችበት ወቅት ነው። የዋይት ሀውስ ዘጋቢያችን አኒታ ፓውል ያደረሰችን ዘገባ እንደሚከተለው ይቀርባል። አዲሱ የሶማሊያ ፕሬዝዳንት አሜሪካ ሰራዊቷን መልሳ ወደ አፍሪካ ቀንድ ስታሰማራ የማየት እድል ገጥሟቸዋል። 500 ቁጥር ያለው ሰራዊት ሶማሊያ ላለፉት 15 አመታት እንዳትረጋጋ ያደረጋትን የአልሻባብ ጸበኛና ጽንፈኛ ቡድንን የመመከት ኃላፊነት ተሰጥቶታል። ሰኞ ዕለት የተላለፈው ይህ ውሳኔ የትራምፕ አስተዳደር እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት 700 የሚደርሱ ወታደሮቻቸው ከሶማሊያ ለቀው እንዲወጡ ያሳለፉትን ውሳኔ የቀለበሰ ነው። የዋይት ሃውስ ፕሬስ ኃላፊ የሆኑት ካሪን ዣምፒየር ይህን ብለዋል።
The decision to reintroduce a small but persistent presence was made first and foremost.
ጥቂት ቁጥር ያላቸው ነገር ግን የማያቋርጥ ድጋፍን የሚሰጡ ወታደሮችን በድጋሚ ለማስፈር ውሳኔ የተደረገው በዋናነት የኃይላችን ደህንነትና ውጤታማነትን ለማረጋገጥ እንዲሁም ለአጋሮቻችን የተሻለ ድጋፍ እንዲሰጡ ለማድረግ ነው። ከዛም በተጨማሪም መጠነኛ ቁጥርና ቀጣይነት ያለው የዩናይትድ ስቴትስ ሰራዊት መኖሩ አጋሮቻችን ከአልሻባብ የሚደርስባቸውን ስጋት ለመፍታት የተሻለ ወጥነት ያለው ድጋፍና ተሳትፎ ተደቃሚ እንዲሆኑ ያስችላቸዋል።
የዋይት ሃውስ ኃላፊዋ እንዳስታወቁት ወታደሮቹ የሚመጡት በሀገር ውስጥ ከሚገኙ የዩናይትድ ስቴትስ የጦር ሰፈሮች ነው።
ሆኖም ባለስልጣናቱ የአሜሪካ ወታደሮች የት ቦታ ላይ እንደሚሰፍሩ ኢላማቸው ማን እንደሚሆንና በሶማሊያ ውስጥ ምን ያክል ጊዜ እንደሚቆዩ አልተናገሩም። የዩናይትድ ስቴትስ የጦር ኃይልና የጸረ ሽብር ባለስልጣናት አልሻባብ ከአልቃይዳ ጋር ቁርኝነት ያለው እጅግ በጣም ሀብታምና ገዳይ ቡድን መሆኑን ይገልጻሉ። ከቅርብ ጊዜ ወዲህ በቁጥር ያደጉና የበለጠ ጸብጫሪ እየሆኑ የመጡ ሲሆን በዚህ ወር መጀመሪያ ላይ በደቡብ ሶማሊያ በሚገኘው የአፍሪካ ህብረት የጦር ሰፈር ላይ ጥቃት በማድረስ ቢያንስ 30 የብሩንዲ ወታደሮችን ገድለዋል። እንደ አውሮፓውያን አቆጣጠር በ1993 በሞቃዲሾ የተደረገው ጦርነት 18 የዩናይትድ ስቴትስ ወታደሮችን ለህልፈት ከዳረገ ወዲህ የአሜሪካ ህዝብ በሶማሊያ ውስጥ ለሚደረገው ጣልቃ ገብነት ጥንቃቄ ሲያደርግ ቆይቷል። የዩናይትድ ስቴትስ መከላከያ መስሪያ ቤት የሆነው ፔንታገንም ይህን ውሳኔ ይደግፋል። ሆኖም የፔንታገን ፕሬስ ጸሐፊ ጆን ከርቢ አልሻባብ ስጋት መሆኑን መቀጠሉን ይናገራሉ።
The point is Al-Shabaab remains a threat. ዋናው
ነጥብ አልሸባብ ስጋት ነው መቀጠሉና ያንን ስጋት ስንገመግመው ደግሞ መቀጠል ብቻ ሳይሆን እየጨመረ መሄዱ ነው። ስለዚህ አሁንም ትልቅ ዋጋ የሚሰጠውን የምክር የድጋፍና የስልጣና ተልኳችንን ለመቀጠል ተመራጩ መንገድ ይሄ ነው ብለን እናምናለን።
አሜሪካ ወታደሮቿን እንድትልክ እሁድለት ከተመረጡት አዲሱ የሶማሊያ ፕሬዝዳንት ጥያቄ ቀርቦ እንደሆን የሚያሳይ ግልጽ ነገር የለም። የሶማሊያ የደህንነት ተንታኝ የሆኑት ሂራል በተሰኘው አጥኚ ተቋም ዋና ዳይሬክተር ሳሚራ ጋዲ በተለይ ዩናይትድ ስቴትስ አልሻባብ ላይ ያየር ጥቃቷን የምትቀጥል ከሆነ ውሳኔው ተቀባይነት እንዳለው ገልጸው ወታደራዊ እርምጃው ግን ብቻውን መፍትሄ እንዳልሆነ አብራርተዋል።
Airstrikes were keeping Al-Shabaab at bay, but once those airstrikes stopped, we saw a resurgence of the group. The airstrikes and the
የአየር ጥቃቱ አልሻባብን እንዳይንቀሳቀስ አድርጎት ነበር። ሆኖም የአየር ጥቃቱ ሲቆም ቡድኑ እንደገና ሲያንሰራራየ የአየር ጥቃቱና ሌሎች የጥቃት እንቅስቃሴዎች ብቸኛ መፍትሄዎች አይደሉም። ዋናው መፍትሄ ከህብረተሰቡ ጋር በሙሉ ተቀናጅቶ የሚሰራ የሶማሊያ መንግስት መኖሩ ነው። ችግሩ ሶማሊያ የፖለቲካ ተግዳሮት ያለባት መሆኑ ነው። በመሪዎች መካከል የፖለቲካ መስማማት ሊኖር ይገባል። የጎሳ ግጭትም አለ። እነዚህን ሁሉ ችግሮች መወገድ ይኖርባቸዋል። ወጣቶቻችንን ወደ አልሻባብ የሚገፉ ቅሬታዎች ሁሉ መፈታት አለባቸው።
በአሁኑ ሰዓት በሶማሊያ ማንም ሰው ደህንነቱ የተጠበቀ አይመስልም። በየካቲት ወር ላይ አንድ አጥፍቶ ጠፊ በመኖሪያ ቤት ግቢ ላይ ባደረሰው ጥቃት ቢያንስ 6 ሰዎች ሲገደሉ ከደርዘን በላይ የሚሆኑ ደግሞ ቆስለዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅት ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በዝግጅቶቻችን ላይ ጥቆማ ወይም አስተያየት ካላችሁ ደግሞ በምን እንደምታገኙን ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ለታ እርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ገጻችን ላይ በቀጥታ እየተላለፍን እንገኛለን። እንዲሁም በተጨማሪ በትዊተር #VOAAmharic በማለት አስተያየቶቻችሁን ጥቆማዎቻችሁን ልታደርሱን ትችላላችሁ። ኢንስታግራም እና ዩቲዩብም አለን፣ እዛም ላይ ተከተሉን። እንዲሁም በኢሜል ማግኘት ለምትፈልጉ አድራሻችን horn@voanews.com ነው። አሁን ወደ ተከታዩ ዝግጅታችን ነው የምናልፈው። የተከታዩ መሰናዷችን ጤና ነው። የዛሬው የጤና መሰናዷችን የከሆድ ቃ ውስጥ የደም መፍሰስ የሚያስከትል በሽታ ምንድነው? ምክንያቶቹስ ምንድናቸው? የሚሉትን ጨምሮ በበሽታው ምንነት ዙሪያ ጥያቄ ላቀረቡ አድማጭ የተሰጠ የባለሙያ ምላሽ ነው። ሐኪሙን ጤናውን በሚለው ይዘን የቀረብ ነው። ለዛሬ በዚህ በተያዘ ጉዳይ ላይ እንግዳ አርገን የጋበዝነው የሐኪሙ አሰፋ ጃጄ ናቸው። የዘወትር የሚያማክሩን ሐኪም ናቸው። አሉላ ከበደን ያናገራቸው ወደዛ እናልፋለን።
ዶክተር አሰፋ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ።
የኮቪድ ጉዳይ አሳሳቢነቱ ጨርሶ የጠፋም ባይሆን በጣም አሳሳቢነቱ በመቀነሱ ለጥቂት ጊዜ ገታ አድርገን የነበረው ወደ ሌሎች የጤና ጉዳዮች ዞር ብለን ነበር። ያዝነው ሳምንት የተለየ ትኩረት የሚስብ ሁኔታ ተፈጥሯል። በዩናይትድ ስቴትስ የመጀመሪያው ሰው በኮቪድ ሳቢያ ለህልፈት ከተዳረጉባት በአውሮፓውያኑ የቀን አቆጣጠር የካቲት 29 2020 አንስቶ አሁን ዛሬ ያለንበት ላይ 1 ሚሊዮን ሰዎች በላይ ያለቁበት ከቁጡ ጀርባ ያለውን ነገር ለማየት በሚል ነው የዛሬው ውይይታችን። 1 ሚሊዮን ያህል ሰው ሞተ አለቀ ስንል ይህ አሰቃቂ አሃዝ ነው። 670,000 ሰዎች የሚኖርባት ዋሽንግተን ዲሲን ብንወስድ ነዋሪዎቿን በሙሉ ፈጅቶ ሌላ ከ300,000 በላይ ህይወት አጥፍቷል ማለት ያህል ነው። ካስተቃቂው አሃዝ በላይ ዶክተር አሰፋ ኮቪድ በዩናይትድ ስቴትስ ያደረሰውን ጉዳት ምን ማለት ነው የሚለውን ቢመለከቱልን።
እንግዲህ ምንድነው ቁጥሮች ዝም ብለው በአሃዝ ሲነገር ወደ እያንዳንዱ ሰው ካልመጣ ወደ የቤቱ ካልገባ ብዙ ትርጉም ላይሰጥ ይችላል። ነገር ግን ለምሳሌ ለኢትዮጵያዊ አድማጭ መቀሌ 500,000 ሰው አላት ብንል፣ ምናልባት ጎንደር ሌላ 500,000 ሰው አለ ብንል የሁለቱ ከተሞች ህዝብ በሙሉ በዚህ 2 ዓመት ውስጥ በአንድ በሽታ ተጠቅቶ ገድሏል ማለት ነው። በጣም ብዙ ቁጥር ነው በቁጥርም ደረጃ። ነገር ግን ማየት ያለብን ከዛ ውስጥ ደግሞ ምን አይነት ህዝብ ነው የተጎዳው፣ እንደገና ደግሞ የህዝቡን ስርጭት ደግሞ መከፋፈል አለብን። የህብረተሰብ ቁጥር በሚነገርበት ጊዜ ያህል ከዛ ውስጥ በአብዛኛው ደግሞ እድሜው በጣም የጠናበት ከፍ ያለው ከዛ ከአንድ ጊዜ ውስጥ በጣም ብዙ ከፍል መሄዳል ማለት ነው። የዓለም ወረርሽኞችን ግን ወደኋላ ላይ በጣም ትልቅ ወረርሽኞች ለምሳሌ አሁን ኤድስን ብንወስድ ኤድስ አሁን እንግዲህ 20 ሚሊዮን በላይ ሰው ገድሏል በዚህ ረዥም ዓመት። ወደኋላ ብንሄድ ደግሞ እነኚህ የኢንፍሉዌንዛም ሲሆን ታይፈስ ምንለባል ኮሌራ ምን ብንል የገደለው ሰው አሁንም በዛ ሲታይ በንጽጽር አነስተኛ ነው። ይህ እንግዲህ የሳይንሱ ፍጥነት በጣም በተቀናጀ ሁኔታ የተደረጉ ኢንፎርሜሽን ልውውጦች እንደተባለው ለምሳሌ ቻይና ከደረሰ በኋላ በምን ያህል ፍጥነት ኢንፎርሜሽን በዓለም ደረጃ እንደተሰራጨ ህብረተሰቡ ደግሞ ያሳየው ጸባዩን የመቀየር መከላከያ ዘዴዎችን የመቀበል ሁኔታ እነዚህ ሁሉ ተደራርበው ስቲል ምሮናል እንዳመጣጡ ማለት ነው። ዓለማችን ደግሞ በጣም የተገናኘ ስለሆነ ነገር ግን አሁን ደግሞ ከዛ ነፃ ወጥተናል ማለትም አይደለም። ምክንያቱም ዲዛይን ተወራሽኞች ካለቁ በኋላ አብረው ደግሞ የሚኖሩን አይነት ህመሞች መሆናቸው ስለማይቀር እንደዚህ ኢንደሚክ የምንለው ሁለተኛ ገና ያለን ልምድ የሁለትና የሶስት ሲዝኖች መለዋወጥ ስለሆነ አሁን ለምሳሌ በሚቀጥለው አሁን የአሜሪካን ሀገር ወይም ላኛው የሰሜን የዓለም ክፍል ቅዝቃዛ ወራት ዊንተር በሚገባበት ጊዜ ምን ይሆናል የሚለውም አሁን ገና እንግዲህ ምናየው ነገር ነው የሚሆነው እና እጅግ በጣም አደገኛ ነገር እንደነበር ነው የሚያሳየው። ወደፊት ደግሞ ወረርሽኞችን ለመከላከል በጣም ከፍተኛ ጥረት ከሆኑ መደረግ እንዳለበት የሚያሳይ
ከአሃዙ ጀርባ ይህ አሃዝ ይህ ቁጥር ምን ይነግረናል የሚለውን ለማየት ነው የሞከርን ያለ ነው። የሚያስገርም ንጽጽር እናያለን። ቻይና በድፍን 2021 እንደ አውሮፓውያኑ ዘመን አቆጣጠር በኮቪድ ሞተውብኛል ስትል ያስታወቀችው 2 ሰዎችን ብቻ ነው። በጣም አስደንጋጭ ልዩነት ነው የተመለከትኩት።
በዩናይትድ ስቴትስ ያ አሃዝ ከ400,000 በላይ ነው።
ለዚህ የተጋነነ ልዩነት ዶክተር አሰፋ ጥብቅ እንቅስቃሴ ገደብ መኖሩ የግዴታ ክትባት ጭምብል ማድረግ የመሳሰሉት በመንግስት የተወሰዱት አስገዳጅ እርምጃዎች ለዚህ እጅግ የተጋነነ ልዩነት ምክንያት ሆነው ይሆን?
አዎ እንደዚህ አይነት በጣም እጅግ የተለያየ አይነት ቁጥሮች በሚመጡበት ጊዜ አንደኛ የቁጥሩ መነሻ እውነተኛነት ሶስተኛ ወገን መጣራት አለበት። እነሱንም ለው ትክክለኛ ኤቪደንሶች ናቸው ብሎ ለመውሰድ አንድ ፋክተር እሱ ነው። ሌላው ግን የቻይና ሶሳይቲ ሞር ሬጅመንትድ ነው። አንድ ነገር ስትነግረው በጣም በፍጥነት ያኔ መከተል ከላይ እስከታች የሚወርደውን ትእዛዝ የመከተል እናለው። ወደ አሜሪካን ሀገር ስትመጣ የመብት ጉዳይ አለ። ማስክ እንኳን የፖለቲካ ጥያቄ ሆኖ ላይናታች ሲያወዛግብ የነበረበት ሁኔታ ነበር። ስለዚህ የራሱ የህብረተሰብ ጤና መመሪያዎችን የምንወስድበትም ሁኔታ እዛ ላይ ተጽዕኖ ሊኖር ይችላል። ያም ሆኖ ግን ጋፑ በጣም ሰፊ ስለሆነ የቁጥሩ መጀመሪያ ነው የሪፖርቲንግ ችግሩ በሶስተኛ ወገን መታየት አለበት በሚለው ነው መጀመሪያው።
መልካም ዶክተር አሰፋ፣ የዩናይትድ ስቴትስን የራሱን ይሄ በነጻነት ስም የሚደረገው የፖለቲካ ሽኩቻ ሆኖ የታየውን አንድ የቅርብ ጊዜ ጥናት በየግዛቶቹ ያለውን ልዩነት ያሳያል። በመከተብ ብቻ ሊድኑ ይችሉ የነበሩ ብዙ መቶ ሺህ ሰዎች ለልፈት መዳረጋቸውን የሚያሳየው ይህ ጥናት ክትባቱ ላይ ቸል የማለት አዝማሚያ የሚያሳዩት ጋር በእርግጠኝነት መናገር የሚያስቸግር ይመስለኛል። የመዳን ዕድላቸው ከፍ ያለ ነው የተባሉት ቦታዎች ባለመከተባቸው ማለቃቸው ቸውን ያሳያል። ዩናይትድ ስቴትስን የመሰለ አገር በመቶ ሺዎች እንዴት በፖለቲካ ልዩነት የሞትና የህይወት ጉዳይ ላይ ሊደርሱ ይችላሉ የሚለው ዛሬም እንደው እንደ አዲስ እንድንጠይቅ የሚያደርግ ይመስለኛል። ምን ይላሉ እሱ ላይ? ምን ታዝበዋል በተግባርም ተጨባጭ?
አዎ እንግዲህ እንደው ወረርሽኝ በሚኖርበት ጊዜ ከሰው ወደ ሰው የሚተላለፍ በሽታ በሚኖርበት ጊዜ መብትና ግዴታ የት ላይ ነው መስመሩ የሚለው ማወቅ ያስፈልጋል። እንደኔ እዚህ ሀገር መብት ነው ብለው የሚወሰዱት ነገሮች በዚህ አይነት ነገሮች አንዳንዶቹ በጣም ያለፉ ናቸው። ትክክል አይደሉም። ምክንያቱም በወረርሽኝ ምክንያት ራስ መጎዳት አለ። አንድ ሰው እዛ ላይ የራሱን የኔ ህይወት ተብሎ ሊያስብ ይችላል። ይህ ግን ሌላ ሰው ደግሞ መግደል አለ። ስለዚህ እነዚህ ተዛብተውበታል። የፖለቲካ መሳሪያም ሆነዋል እና አካሄዱ በጣም ትክክል አይደለም። ወደፊት ፖለቲካኖችም ሆነ ህዝቡም ይህን ነገር ወደኋላ የሚያየው ይመስለኛል። በቻይና አይነት ሀገሮች ለምሳሌ ግሪክ እኮ ማስክ የማያደርግን ሰው ይቀጡ ነበር። በጣም ጥሩ ስርዓት ነው እሱ። በዛ ሰዓት ያን ለማቆም ወደኋላ ለማድረግ ነድቶ በፍጥነት የሚሄድን ሹፌር ትኬት የምንሰጥ ከሆነ የምንቀጣ ከሆነ ሰው እንዳይጎዳ ብለን የተላላፊ በሽታ መመሪያን የማይከተልን ሰው መብት ነው ብሎ መተው ተገቢ አይደለም እና ያ ዋጋ አስከፍሏል። በጣም አሜሪካንን የሚመጥን አይደለም አስተሳሰቡ። ወደፊት የሚቀየር ይመስለኛል።
መቼም የተለየ ጊዜ ነው እንዳሉት አሜሪካን አይመጥንም የሚለው አባባል ጥሩ አድርጎ የሚገልጸው ይመስለኛል። አሁንም በንጽጽሩ ጥቂት ገባ ብናደርግ በጥቅምት 2020 ነው ከመቶ ዓመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን ዘመን አቆጣጠር በ1918 በተነሳው የኢንፍሉዌንዛ ወረርሽኝ የሞቱትን ሰዎች ቁጥር ያለፈው ኮቪድ 675,000 ሰዎች ነበሩ ዩናይትድ ስቴትስ ውስጥ ያለቁት በዚያ ወረርሽኝ። ከ8 ወራት በፊት ነው ዩናይትድ ስቴትስ ውስጥ 744,000 የደረሰው። ይሄን ንጽጽር በወሰዱበት ጊዜ ለምን ይሄ ሆነ ብንል መልስ ይኖረናል? ከዚያ ከ2018 ወረርሽኝ ጋር ብቻ ብናነጻጽር መቼም የተለየ ጊዜ ነው እንዳሉት አሜሪካን አይመጥንም የሚለው አባባል ጥሩ አድርጎ የሚገልጸው ይመስለኛል። አሁንም በንጽጽሩ ጥቂት ገባ ብናደርግ በጥቅምት 2020 ነው ከመቶ ዓመት በፊት ከፍተኛ ውድመት ያስከተለው እንደ አውሮፓውያን ዘመን አቆጣጠር በ1918 በተነሳው የኢንፍሉዌንዛ ወረርሽኝ የሞቱትን ሰዎች ቁጥር ያለፈው ኮቪድ 675,000 ሰዎች ነበሩ ዩናይትድ ስቴትስ ውስጥ ያለቁት በዚያ ወረርሽኝ። ከ8 ወራት በፊት ነው ዩናይትድ ስቴትስ ውስጥ 744,000 የደረሰው። ይሄን ንጽጽር በወሰዱበት ጊዜ ለምን ይሄ ሆነ ብንል መልስ ይኖረናል? ከዚያ ከ2018 ወረርሽኝ ጋር ብቻ ብናነጻጽር
አድማጮች ቀደም ሲል የተከታተላችሁት አሉላ ከበደ ከዶክተር አሰፋ ጃጆ ጋር ያደረጉት ቆይታ በኮቪድ ምክንያት እየጨመረ የሄደውን የሞት ቁጥር አስመልክቶ ያደረጉት ውይይት ነው። ዶክተር አሰፋ የዚህ እጅግ ከፍተኛ የሟቾች ቁጥር ምክንያቱ ክትባቱ ከተገኘም በኋላ ብዙዎች ያለቁበት ያለው ሁኔታ መንስኤው ምንድነው በሚሉ ጉዳዮችን አንስተው ነው ተያዩት። የሳምባና የጽኑ ህሙማን ባለሙያው ዶክተር አሰፋ ከአሉላ ጋር የነበራቸው ቆይታ ግን በዚህ አላበቃም። በተከታይ ክፍል አብረው ይመለሳሉ። እኛም ግን በዚሁ መሰናዷችንን እናጠቃልላለን። አብረናችሁ ያመሸነው ዋና አዘጋጅ ሲሆን ግርማ፣ እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየና ቀናባሪያችን ኤልያስ አስማረ አብረን በመሆን ነው። አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ ደህና ደሩ። ¶¶